ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የሱዳን ሰላም በእጅጉ ይገደናል። የሱዳን ሰላምን በቁርጠኝነት እንሰራለን። የሱዳን ሰላም ላይ ስንሰራ ግን በሱዳን ሕዝቦች ፍላጎት ላይ እየወሰነ ነው ያለው።
ጠቅላይ ሚኒስትር አብይ አህመድ ናቸው ድምጻቸውን የሰማነው። ዝርዝሩን በለቱ አብይ ርዕስ ይዘናል።
በጠቅላይ ሚኒስትር አብይ አህመድና ለድጋፍ መስቀል አደባባይ በወጣው ሕዝብ ላይ የቦምብ ጥቃት ፈጽመዋል በሚል አቃቢ ሕግ ክስ የመሰረተባቸው ተጠርጣሪዎች እንዲከላከሉ ተወሰነባቸው። የዚህንም ዝርዝር በመጽሔት ክፍለ ጊዜ እናቀርባለን።
ጤና ይስጥልን፣ እንደምን አምሽታችኋል የተከበራችሁ አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችንና ቅንብሮችን ይዘን ከዛሬ አርብ ምሽት ስርጭታችን ጋር አብረናችሁ የምናመሸው ቆንጂት ታዬና
አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
በዛሬው ዕለት ካርቱም የገቡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከሱዳን ወታደራዊ የሽግግር ሸንጎ መሪ ከሌተና ጀነራል አብዱልፋታህ አልቡርሃን ጋር ተወያይተዋል። በካርቱም ለውጥ ከመጣበት ከሁለት ወራት በፊት አንስቶ ኢትዮጵያና ሱዳን እየተመካከሩ ሲሰሩ መቆየታቸውን ጠቅላይ ሚኒስትር አብይ አህመድ ከአስር ቀናት በፊት ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ መግለጻቸው ይታወሳል። በምሽቱ አብይ ርዕስ እናተኩርበታለን። ጠቅላይ ሚኒስትሩ የነጻነትና የለውጥ አዋጅ ኃይሎች ተብሎ የሚጠራውንና ባለፈው ሚያዝያ የረጅም ጊዜው አምባገነን መሪ የሱዳኑ ኦመር አልበሽርን ከስልጣን እንዲወገዱ ያደረገው የተቃውሞን እንቅስቃሴ የሚወክሉ የፖለቲካ ቡድኖች ህብረት መሪዎችን ለብቻ ያነጋግራሉ ተብሎ ተጠብቋል። በሌላ በኩል የአፍሪካ ህብረት ሱዳን ላይ በሲቪል የሚመራ መንግስት እስከምትመሰርት ድረስ ያቺን ሀገር ከማናቸውም የህብረቱ እንቅስቃሴዎች አግደናታል ሲል አስታውቋል። የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ትናንትና ሐሙስ ነው ይህን እርምጃ መውሰዱን ያስታወቀው። ትናንት የሱዳን ገዢው ወታደራዊ ምክር ቤት ስለ ሀገሪቱ የወደፊት የፖለቲካ እጣ ፈንታ እንነጋገር ብሎ ያቀረበላቸውን ጥሪ የተቃውሞ መሪዎች አንቀበልም ማለታቸው ይታወሳል። ሁለቱ ወገኖች በሲቪሎች የሚመራ የዲሞክራሲ ሽግግር ጉዳይ ላይ ሲደራደሩ ቆይተው ሰኞ ዕለት የጸጥታ ኃይሎች ተቃዋሚዎች የመቀመጥ ተቃውሞ እያካሄዱ በነበሩበት ስፍራ ጥቃት ከከፈቱባቸው በኋላ ድርድሩ ፈርሷል። የተቃዋሚ ወገን የሆኑ ሐኪሞች 113 ሰዎች ተገለዋል፣ ከ500 የሚበልጡ ሌሎች ቆስለዋል ሲሉ አስታውቀዋል። የሀገሪቱ የጤና ሚኒስቴር ግን የሞቱት ከ46 አይበልጡም የሚል መግለጫ ነው ያወጣው።
የአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን የዜጎችንን ሰላምና ደህንነት ለማስጠበቅ ከአማራ ክልል መንግስት ጋር አብሮ ለመስራት እንደሚፈልግ ገለጠ። አስቴር ምስጋናው ከባህር ዳር ተከታዩን ዘገባ አድርሳናለች።
የአማራ ዲሞክራሲ ኃይል ንቅናቄ አድህን ለስምንት ዓመታት ያህል በኤርትራ በረሃ የወያኔን አገዛዝ በመቃወም ሲታገል የነበረ፣ ለውጡን ተከትሎ ወደ ሀገር ቤት ቢገባም ሰላማዊ መንገድን የመረጠ የፖለቲካ ድርጅት ነው ይላል ትላንት የንቅናቄው ሊቀመንበርና የህዝብ ግንኙነት ኃላፊው በሰጡት ጋዜጣዊ መግለጫ። በተለይ በአሁኑ ሰዓት በክልሉ የተለያዩ አካባቢዎች እየታየ ያለውን የጸጥታ መደፍረስ እንደሚያሳስበውና የህዝቡንም ሰላምና ደህንነት ለማስጠበቅ በሚደረገው ጥረት ከመንግስት ጋር አብሮ ለመስራት ዝግጁ መሆኑን የንቅናቄው ሊቀመንበር አቶ ተስፋውን አለም ነው ተናግሯል።
እዚህም እዛም ብዙ ችግሮች አሉ። ስለዚህ አገር ይቀድማል፣ ህዝብ ይቀድማል። በሰከነ ሁኔታ በተለይ ክልላችን ላይ ያለ አለመረጋጋት በምንም አይነት መንገድ ተቀባይነት የለውም። በተለይ ሰባራ ምክንያት የሰጠውም እንዲህ ነው የሚባለውን እኛ አንቀበልም። ስለዚህ አዴፓ መንግስትም ስለሆነ በአንድም ይሁን በሌላ መንገድ ክልሉ ላይ አለመረጋጋት ሊያስጠብቅ ይገባዋል። በዚህ ላይ እኛ ምንም ቅድመ ሁኔታ ሳናስቀምጥ አብረነው እንሰራለን። አብረንም ስንሰራ ነበር። ለሰላም ለማስጠበቅ አቅሟለን፣ ብቃቱም አለን። ስለዚህ ከመንግስት ጋር ለመስራት ምንም አይነት ችግር የለብንም። በዚህ በኩል እየተባበርንም ነው። በተለያዩ ችግሮች አብረን ሰርተናል፣ አብረን ተባብረናል።
አዲሃን በአሁኑ ወቅት ሰላማዊ ትግሉን በመቀጠል በብሔራዊ ምርጫ ቦርድም ተመዝግቦ አስፈላጊውን መስፈርት በማሟላት ላይ እንደሚገኝ ሊቀመንበሩ አቶ ተስፋውን አለም ነው ተናግሯል።
ወደ ኢትዮጵያ ከገባን ጀምሮ አመልክተናል። ማድረግ የሚገባን አስፈላጊ ሰነዶችን አስገብተናል። ለዛም ተገቢውን መልስ ሰጥቶናል። ምርጫ ቦርድ በሚያካሄደው በማንኛውም ስብሰባ ላይ አዲያን እንደ ፓርቲ እየተሳተፈ ነው ያለው። ቀና በሆነ እንዲሁም ካየናቸው ተቋም የኢትዮጵያ ምርጫ ቦርድ ቀድሞ ማመስገን እንዳይሆንብን እንጂ በከፊልም ቢሆን ለውጡ ተዳርሷል እናምናለን።
በመጨረሻም ንቅናቄው በዜጎች ሞትና መፈናቀል የሚነግዱ ፖለቲከኞች ከዚህ እኩይ ተግባራቸው እንዲታቀቡ አስጠንቅቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን። ወንጀል ለመፈጸም ሊውል ነበር የተባለ ህገወጥ የጦር መሳሪያ በቡራዩ ከተማ በቁጥጥር ስር መዋሉ ተገለጸ። ተጠርጣሪዎችም ከህገወጥ የጦር መሳሪያዎቹ ጋር ቁጥጥር ስር መዋላቸውን የቡራዩ ከተማ ጸጥታና አስተዳደር ጽህፈት ቤት ለአሜሪካ ድምጽ ገልጸዋል። ሙክታር ጀማል ዝርዝሩን ይዟል።
የቡራዩ ከተማ ጸጥታና አስተዳደር ጽህፈት ቤት ህገወጥ መሳሪያዎች ቁጥጥር ስር የዋሉት በግለሰብ መኖሪያ ቤት ተከማችቶ ነው ብሏል። የጽፈት ቤቱ ኃላፊ አቶ ሰለሞን ታደሰ እንደተናገሩት ህገወጥ የጦር መሳሪያዎቹ የጸጥታ ኃይሉና ህብረተሰቡ ባደረጉት ትብብር ነው የተያዘው። እነዚህ መሳሪያዎች በተለያዩ ጊዜ የተያዙም አሉ። የዛሬውን ከገለጽኩልህ 148 ሽጉጥ፣ 3844 የክላሽንኮቭ ጥይትና 3 ክላሽንኮቭ መሳሪያ በቁጥጥር ስር ውሏል። በተጨማሪም ከነዚህ ህገወጥ መሳሪያዎች ጋር የተጠረጠሩ ሁለት ግለሰቦችም በፖሊስ ቁጥጥር ስር ውለዋል ነው ያሉት አቶ ሰለሞን። አቶ ሰለሞን በማከልም መሰል ህገወጥ ዝውውሮች እየተበራከቱ መሆኑን ገልጸው በህብረተሰቡ ደህንነት ላይ የሚያደርሱት አደጋ ከፍተኛ ነው ብለዋል። የህገወጥ የጦር መሳሪያ ዝውውርን ምንጭ በተመለከተ አቶ ሰለሞን ታደሰ ሁለት ሐሳቦች ሰንዝረዋል። ይህን ጉዳይ በሁለት መንገድ ነው የምንመለከተው። አንደኛው ግለሰቦች ለንግድ ዓላማ ሐስበው የሚያዘዋውሩት ሕገ ወጥ መሳሪያ አለ። ሌላኛው ደግሞ ሀገሪቷ እንዳትረጋጋ፣ ህብረተሰቡ አደጋ ላይ እንዲወድቅ ሐስበው ይህንንም እየተካሄደ ያለ ለውጥ የማይደግፉ ኃይሎች መሳሪያውን እንደሚያዘዋውሩት የደረስንበት መረጃ አለ ነው ያሉት አቶ ሰለሞን ታደሰ። ህብረተሰቡ በአካባቢው የሕገ ወጥ መሳሪያ ዝውውር ሲመለከት ለጸጥታ ባለሥልጣናት ጥቆማ እንዲሰጥ አቶ ሰለሞን ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማል ለዘገባው እናመሰግናለን። የደብረ ብርሃን ዩኒቨርሲቲ ብጥብጥ እንዲነሳ በማድረግ የተቋሙን የመማር ማስተማር ሂደት እንዲደናቀፍ አድርገዋል ባላቸው 58 ተማሪዎች ላይ ውሳኔ ማሳለፉን የአገር ውስጥ መገናኛ ብዙሃን ዘገቡ። የዩኒቨርሲቲው ሴኔት ግንቦት 27 ቀን 2011 ዓ.ም ባካሄደው አስቸኳይ ስብሰባ ያሳለፈው ውሳኔ ይህ ትናንት በውስጥ ማስታወቂያ ለተማሪዎች ይፋ የተደረገው ነው። በዩኒቨርሲቲው ሁከትና ብጥብጥ እንዲነሳ በማስተባበር በመምራት እንዲሁም በግልና በቡድን በመሳተፍና በጸጥታ ኃይሎች ላይ ጉዳት በማድረስ ጭምር እጅ ከፍንጅ ተያዙ ያላቸውን 14 ወንድና 2 ሴት ተማሪዎች ከዩኒቨርሲቲው እንዲሰናበቱ ማድረጉም ተገልጧል። ድምፅ አልባ መሳሪያዎችን በመያዝ በተማሪዎችና በዩኒቨርሲቲው ሰራተኞች ላይ ጉዳት ለማድረስ የሞከሩ ናቸው ያላቸውን ያደረሱና የተቋሙን ደንብም የጣሱ ሲል ሌሎች 12 ወንድ ተማሪዎችንም ለአንድ ዓመት ከትምህርታቸው ማገዱን የዩኒቨርሲቲው ምንጮች ዋቢ ያደረጉት ዘገባዎች ጠቅሰዋል። በቀጥታም ሆነ በተዘዋዋሪ መንገድ በሁከትና በብጥብጥ ተባባሪ ለነበሩ 30 ተማሪዎች የመጨረሻ የጽሑፍ ማስጠንቀቂያ መስጠቱን የኢትዮጵያ ዜና አገልግሎት የገለጠውን መረጃ ያመለክታል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ጋዜጠኛና የመብት ቡድኑ የቀድሞ የህሊና እስረኛ እስክንድር ነጋ ሰናይ የተባለ አዲስ የቴሌቪዥን ጣቢያ እንደሚያቋቁም ያለውን እቅድ አስመልክቶ በዛሬው ዕለት አዲስ አበባ ሂልተን ሆቴል ጋዜጣዊ ጉባኤ ሊሰጥ ሲል በፖሊሶች መከልከሉን አምነስቲ ኢንተርናሽናል ተናገረ። የሰብአዊ መብት ቡድኑ ባወጣው መግለጫ ፖሊሶች ዛሬ ጠዋት የሆቴሉን መግቢያ አጥረው ጋዜጠኞችና ሌሎችም በጋዜጣዊ ጉባኤው ላይ ሊገኙ የነበሩ ሰዎችን እንዳይገቡ ከልክለዋል ብለዋል። ባለፈው ሰኞ ዕለትም ጋዜጠኛ እስክንድር ነጋ በአዲስ አበባ ኢትዮጵያ ሆቴል ስለ ቴሌቪዥን ጣቢያ ምስረታ እቅዱ ተመሳሳይ ጋዜጣዊ ጉባኤ እንዳይሰጥ ፖሊሶች እንደከለከሉት አምነስቲ አመልክቷል። የአምነስቲ ኢንተርናሽናል የምስራቅ አፍሪቃና የታላላቆቹ ሐይቆች አካባቢ ሀገሮች ዲሬክተር ጆን ኒያንዩኪ የዚህ የማዋከብ ተግባር ዓላማ የሚያስበውን ከመናገር ወደ ኋላ የማይለውን እስክንድር ነጋን ለማበሳጨትና የመናገር መብቱን ለመገደብ ብቻ ነው ብለዋል። አያይዘውም የድርጊት ተቀባይነት የሌለውና የኢትዮጵያ ሕግ ጋዜጣዊ ጉባኤ ለማካሄድ ፈቃድ ስለማይጠይቅ ድርጊቱ መቆም አለበት ብለዋል። ዛሬ እስክንድር ነጋን ለማነጋገር ደውሎ በጊዜው ሊያነጋግረው እንደማይችል እንደገለጸለት ያስታወቀው ዘጋቢያችን ግርማቸው ከበደ ሌሎች የእስክንድር ደጋፊዎች ግን የከለከሉን ፖሊሶች ሳይሆኑ የደህንነት ሰዎች ናቸው እንዳሉት ገልጾልናል። በሌላ ዜና የዩናይትድ ስቴትስ ለጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ ናይጄሪያ ውስጥ ጋዜጠኛ ኮፊ ባርቴልን የደበደቡና ያስፈራሩ ፖሊሶችን የሀገሪቱ ባለስልጣናት እንዲመረምሩ በተጠያቂነትም እንዲይዙ አሳስቧል። ጋዜጠኛው ለሲፒጄ ሲናገር ማክሰኞ ዕለት ፖሊሶች ብዙ ሆነው አንድ ልጅ ሲደበድቡ ቪዲዮ ልቀርጽ ስል ፖሊሶች ደብድበው አስረውኛል ሲል እንዳስታወቀ ነው የገለጸው።
አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ በቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን አድማጮች ወደ ዕለቱ አብይ ርዕስ ከማሻገራችን አስቀድሞ ወደ ኋላ ላይ የሚቀርቡ ዝግጅቶችን ለቅምሻ ያህል
የሕግ የበላይነት ጠቃሚ መሆኑን ለሕዝባችሁ አስተምሩ። አንዳንዴ ዳኞች ስህተት ሊፈጽሙ፣ ዜጎችም የተሳሳተ ውሳኔ ሊወሰንባቸው ይችላሉ። ሆኖም ሕዝቦች ከመጥፎ ውሳኔና ሶሪያን ከመሆን መካከል አንዱ መምረጥ አለባቸው አሉኝ።
ወይዘሮ ማዕዛ አሸናፊ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ናቸው። በዚህም ላይ ዘገባ አለን፣ በሁለተኛው አጋማሽ ይቀርባል። አድማጮች፣ አሁን ወደ ዕለቱ አብይ ርዕስ።
ዛሬ ካርቱም የገቡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከሱዳን ወታደራዊ የሽግግር ሸንጎ መሪ ከሌተና ጀነራል አብዱልፋታህ አልቡርሃን ጋር ተወያይተዋል። በካርቱም ለውጥ ከመጣበት ከሁለት ወራት በፊት አንስቶ ኢትዮጵያና ሱዳን እየተመካከሩ ሲሰሩ መቆየታቸውን ጠቅላይ ሚኒስትር አብይ አህመድ ከአስር ቀናት በፊት ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ተናግረው እንደነበረ ይታወሳል። የዛሬ ጉዟቸውም የዛ የምክክር ሂደት አካል መሆኑን ነው በዚያ ቃለ ምልልስ መጠይቅ ያስረዱት። እስክንድር ፍሬው ተከታዩን ዘገባ ልኳል።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ካርቱም የገቡት ዛሬ ጠዋት ነው። ጠቅላይ ሚኒስትሩ ከሱዳን ወታደራዊ የሽግግር ሸንጎ መሪ ሌተናል ጀነራል አብዱልፈታህ አልቡርሃን ጋር ተገናኝተው መነጋገራቸውን ጽህፈት ቤታቸው አስታውቋል። የውይይቱ ዝርዝር ግን አልተጠቀሰም። ጠቅላይ ሚኒስትሩ በዚሁ ቆይታቸው ከተቃዋሚ ኃይሎች ተወካዮች ጋርም ተገናኝተዋል። ውይይቱ የተካሄደው ወታደራዊ ኃይል ስልጣን ለሲቪሎች እንዲያስረክብ እየጠየቁ ካሉትና የነጻነትና የለውጥ ኃይሎች ተብሎ ከሚጠራው ቡድን ተወካዮች ጋር ነው። ጠቅላይ ሚኒስትሩ በዚህ ውይይት ኢትዮጵያ በቀጠናው ሰላም ለማምጣት ያላትን ቁርጠኝነት መግለጻቸውን ጽህፈት ቤታቸው አመልክቷል። በሱዳን ሰላም ለማምጣት ቁልፉ ነገር አንድነት መሆኑንም አስምረውበታል ይላል የጽህፈት ቤታቸው መረጃ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ካርቱም የተጓዙበት ወቅት በሱዳን ያለው ፖለቲካዊ ቀውስ ከተወሳሰበበት ጊዜ ጋር ተገጣጥሟል። ዛሬ ከጠቅላይ ሚኒስትሩ ጋር የተገናኙት የሱዳን ወታደራዊ የሽግግር ሸንጎ መሪ ሌተናል ጀነራል አብዱልፈታህ አልቡርሃንና ቡድናቸው ከፍተኛ ጫና ውስጥ ናቸው። የዚህ መነሻ ደግሞ ወታደራዊው ቡድን ስልጣን ለሲቪሎች እንዲያስረክብ ለመጠየቅ በአደባባይ በተሰባሰቡ ተቃዋሚዎች ላይ ባለፈው ሰኞ የተወሰደው እርምጃ ነው። ከ100 በላይ ሰዎች ሳይገደሉበት እንዳልቀረ የሚገመተው ይህ እርምጃ የዓለም አቀፉን ማህበረሰብ ውግዘት አስከትሏል። የአፍሪካ ህብረት የሰላምና ጸጥታ ኮሚሽን ለምሳሌ ትናንት ባካሄደው ስብሰባ ሱዳንን ከአህጉራዊው ድርጅት አባልነት አግዷል። ወታደራዊው ሸንጎ ስልጣኑን ለሲቪል አስተዳደር እንዲያስረክብም የ60 ቀናት ጊዜ ሰጥቷል። የኢትዮጵያው መሪ ጉብኝት ግን በሱዳን ያለው ሁኔታ እንደዚህ ከመክፋቱ በፊት የታቀደ ነው። በካርቱም ለውጥ ከመጣበት ጊዜ አንስቶ ኢትዮጵያና ሱዳን እየተመካከሩ ሲሰሩ መቆየታቸውን ጠቅላይ ሚኒስትር አብይ አህመድ ከአስር ቀናት በፊት ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ተናግረዋል። የአሁኑ ጉብኝትም የዚያ ምክክር ሂደት አካል እንደሆነ ነበር ከአስር ቀናት በፊት ባካሄዱት በዚሁ ቃለ ምልልስ በሚከተለው መንገድ ያብራሩት።
ሱዳን ከጅምሩ ጀምሮ በነበረው ለውጥ ውስጥ
ኢትዮጵያ ድጋፍ ታደርጋለች። የሱዳን ህዝብም ለውጡን የመሩ ኃይሎችም የኢትዮጵያ ድጋፍ ንጹህ እና በሱዳን ሉዓላዊነት ላይ ኢንተርቪን የሚያደርግ እንዳልሆነ በጽኑ ያምናሉ። ከዚህ ቀደም መጥተዋል ልዑክ የሚሉ ሰዎች፣ ለውጥ የሚሉ ሰዎች ኢትዮጵያ ይመጣሉ። ያለበትን ነገር እንመካከራለን እና እዛ ያለው ሁኔታ ሱዳን በጣም ወንድም ሀገር ነው ለኢትዮጵያ፣ በጣም ወሳኝ ሀገር ነው፣ ብዙ ኢትዮጵያውያን ያሉበት ሀገር ነው። የሱዳን ሰላም በእጅጉ ይገደናል። ለሱዳን ሰላምም በቁርጠኝነት እንሰራለን። የሱዳን ሰላም ላይ ስንሰራ ግን በሱዳን ህዝቦች ፍላጎት ላይ የወሰነ መሆን የለበት። ጎረቤት ስለሆን ገንዘብ ስላለን ጉልበት ስላለን እየተባለ በሌሎች ሀገር ፍላጎት ውስጥ ጣልቃ መግባት ዝንባሌ እኛ አናሳይም። እንደ ታማኝ ወንድም ሀገር በጠየቅን ሁሉ እናግዛለን፣ እንተባበራለን። ይህን መንፈስ እነሱም ይገነዘባሉ። በብዙ መንገድ እየተመካከል ባለፉት ሁለት ወራት ገደማ በነበረው ለውጥ በጣም በርካታ ልዑካን ከዚህም ወደዛ ከዛም ወደዚህ እየመጡ እየተመካከልን እየሰራን ነው። ችግሩ ከሱዳን አልፎ የውጭ እንዳያጠቃ የሱዳን ተፈቶ ሰላም እንዲመጣ በጋራና በትብብር መንፈስ እንሰራለን።
ባለፈው አንድ አመት ከተመዘገቡ ውጤቶች አንዱ የኢትዮጵያ ዲፕሎማሲያዊ ተቀባይነት ማደግ መሆኑንም ጠቅላይ ሚኒስትሩ በዚሁ ማብራሪያ ጠቅሰዋል።
እንግዲህ ወደዚህ ስመጣ አንዱ ለህዝብ ካቀረብኳቸው ሀሳቦች ዲፕሎማሲ የሚመለከት ነው። በዓለም አቀፍ ደረጃ፣ በአህጉር አቀፍ ደረጃ እና በጎረቤት ሀገራት ደረጃ በዓለም አቀፍ ደረጃ በማንኛውም ዓለም አቀፍ መሰረታዊ አጀንዳዎች ኢትዮጵያን የመጋበዝ፣ ኢትዮጵያን የማሳተፍ፣ ኢትዮጵያን የሀሳብ አመንጪ ወይም የዛ ስፔሲፊክ ጉዳይ ቻምፒየን አድራጊ አድርጎ የማሰብ በሁሉም ዓለም አቀፍ ተቋማት ተረምዷል። ብዙዎቹን ካለን ጊዜ ጥረት ባናስተናግድም በአንድ አመት ጊዜ ውስጥ በዓለም ዲፕሎማሲ ውስጥ ፖዚቲቭ ሚና መጫወት ትችላለች ኢትዮጵያ ተብላ ታሰባለች። ያ ወደ አህጉር ወደ ቀጠናችንም ይሄዳል። በዚህ ምክንያት ከጎረቤት ሀገሮች ጋር የፈጠርነው ቅርርብ ቢያንስ ሶማሌ ተኪዶ መንግስትና ህዝብ ይጠየቅ፣ ሱዳን ተኪዶ መንግስትና ህዝብ ይጠየቅ፣ ወይም ኤርትራ ወይም ጅቡቲ ቢጠየቅ፣ የትኛውም የኢትዮጵያ ጎረቤት ሀገራት ኢትዮጵያ ተንኮል ይሰራችብን ነው። አንዱን ደግፋ አንዱን ትቃወማለች፣ አንደኛውን አስታጥቃ አንደኛውን ታስመታለች በሚያስብ ህዝብና መንግስት የለም። ሁሉም እንደ ታማኝ ጎረቤት ያስቡናል። ባሳየናቸው ቀና የማግባባት ሂደት የተነሳ ሶማሌዎች ነበራቸው ጥርጣሬ በጣም ተቀርፏ ማለት ይቻላል። ሳውዝ ሱዳን ጋር መሰል ዝንባሌዎች ነበሩ፣ ቀንሷል። እሱ በመላ የሆርን ኦፍ አፍሪካ ሀገራት ይህ ዝንባሌ አለ። ሱዳንም እንደዚሁ።
ያሁኑ የጠቅላይ ሚኒስትር አብይ አህመድ የሱዳን ጉብኝትና የሰላም ጥረት የተናጠል ወይም አካባቢያዊና አህጉራዊ ውክልና ጭምር ያለው ስለመሆኑ የታወቀ ነገር የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ የመጽሔት ርዕስ እንሻገራለን። በጠቅላይ ሚኒስትር አብይ አህመድና ለድጋፍ መስቀል አደባባይ በወጣው ህዝብ ላይ የቦምብ ጥቃት ፈጽመዋል ሲል አቃቤ ህግ ክስ የመሰረተባቸው ተጠርጣሪዎች ራሳቸውን እንዲከላከሉ ፍርድ ቤቱ ወሰነባቸው። ተከሳሾቹ የመከላከያ ምስክሮቻቸውን እንዲያሰሙም ለሰኔ 25 ቀን ቀጥሯቸዋል። ከተከሳሽ ጠበቆች አንዱ በብይኑ ሂደት ላይ ያላቸውን ቅሬታ ገልጠዋል። መለስካቸው አማ ተከታዩን አድርሶናል።
ባለፈው ዓመት ሰኔ 16 ቀን 2010 ዓ.ም ለአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፉን ለመግለጽ መስቀል አደባባይ ተገኝቶ በነበረው ህዝብ ላይ ከተሰነዘረው የቦምብ ጥቃት ጋር በተያያዘ አቃቢ ህግ ክስ የመሰረተባቸው 5 ሰዎች የቀረበባቸውን ክስ እንዲከላከሉ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ወንጀል ችሎት በየነ። አቃቢ ህግ በ5 ተጠርጣሪዎች ላይ 2 አይነት ክስ ነበር የመሰረተው። ከአንደኛ ተከሳሽ እስከ 4ኛ ተከሳሽ ማለትም በጌቱ ግርማ፣ ብርሃኑ ጃፋር፣ ጥላውን ጌታቸውና ባህሩ ቶላ ላይ ተከሳሾቹ በቡድን በመደራጀት ለጊዜው በቁጥጥር ስር ባልዋሉ ግብረ አበሮቻቸው አማካይነት በተሰጣቸው ተልእኮ መሠረት በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ጥቃት ለማድረስና ሰልፉን ለመበተን በማሰብ የቦምብ ጥቃት በማድረስ በሰው ሕይወትና አካል ላይ ከባድ ጉዳት ያደረሱ በመሆኑ ፈጽመዋል ባለው ሽብርተኝነት ድርጊት ወንጀል ከሷቸዋል። አምስተኛ ተከሳሽን ደሳለኝ ተስፋይን ደግሞ የሽብር ድርጊት ሊፈጸም መሆኑን እያወቀና ወንጀሉን ሊፈጽሙ የተዘጋጁትን ተከሳሾች ለማስያዝ የሚያስችል መረጃ ያለውና ለፖሊስ መጠቆም ሲኖርበት ለፖሊስ ያላሳወቀ በመሆኑ ፈጽመዋል ባለው የሽብርተኝነት ድርጊቶችን አለማሳወቅ ወንጀል ከሷቸዋል። ፍርድ ቤቱ አቃቢ ሕግ ባቀረባቸው ክሶች መሰረት የሰው ምስክር የሰነድና የድምጽ ከምስል ማስረጃዎች በማቅረብ ክሱን ማስረዳቱን ተንትኖ ተከሳሾቹ የቀረበባቸውን ክስ እንዲከላከሉ ሲል በይኗል። ከተከሳሽ ጠበቆች መሃል የሁለተኛ ተከሳሽ ተከላካይ ጠበቃ አቶ ወንድሙ ይብሳ በይኑ እስከተሰጠበት እስከዛሬ ድረስ ባለው ሂደት ቅሬታቸውን ለጋዜጠኞች ገልጸዋል።
ፍርድ ቤቱ የክሱን ቅንብር አቀራረብ እንዳለ ጨምቆ አቅርቦታል። ተጠርጣሪዎቹ በፍርድ ቤት በመርመራ ላይ በነበሩበት ጊዜ የሰጡትን ቃል አቅርበዋል። እኛ ግን ይሄ ቃል ተጭነን ነው፣ ተደብድበን ነው፣ ተሰቃይተን ነው ብለን ያቀረብነውን የጽሁፍም የቃልም መቃወሚያ አልጠቀሰም። ይሄ ቅሬታ ፈጥሮብኝ፣ ምክንያቱም ፍርድ ቤቱ ሁሉንም ከጠቀሰ በኋላ የራሱን አስተያየት ፍርድ ብይን መስጠት ይችላል። ይሄን አላደረገም። ቢያንስ ይሄኛን አሳንሶታል፣ ለአመል አይል አልጠቀሰ።
እንዳት ወንድሙ ከሆነ በአሁኑ ወቅት በችሎቶች የጠበቆች የመደመጥ እድል ተጣቧል ሲሉም ይወቅሳሉ።
ዞሮ ዞሮ በእኔ በኩል የሚታየኝ ከአምናና ዘንድሮ ሳስታይ የዘንድሮ ችሎት ከአምና ችሎት የወረደ ነው ለኔ። ምክንያቱም አምና በየዶሴ ቀን ተጠርጣሪዎችም ጠበቆችም እንደ ልብ ሀሳብ እንገልጽ ነበር፣ ያዳምጠን ነበር ችሎቱ። አሁን ዘንድሮ ጠባብ ነው፣ ማዳመጥ እድል የለም። ጠበቆች መናገር አይችሉ፣ ሀሳብ መግለጽ አይችሉም። ችሎት ደግሞ የሰው ብሶት የሚገልጽበት የመጨረሻ ቦታ ነው። ይሄ እድል አልነበረንም። ዞሮ ዞሮ ግን ተስፋ እንቁርጥም፣ ተከላከሉ በተባለው መሰረት መከላከሉን እናቀርባለን። ይህ ተስፋ ረገ
የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ብይኑን ካሰማ በኋላ ተከሳሾቹ መከላከያቸውን ያቀርቡ እንደሆነ ጠይቋቸዋል። ተከሳሾቹም እናቀርባለን ስላሉ የመከላከያ ምስክሮቻቸውን እንዲያሰሙ ለሰኔ 25 ቀን 2011 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ተከታዩም የመጽሔት ርዕስ ከዚያው አዲስ አበባ ያቆየናል። ካለ አግባብ በስር ላይ በነበርኩበት ወቅት ከሕግ ውጪ የስራ ውሌ እንዲቋረጥ ተደርጓል ሲል የድረገጽ ዘጋቢ ወይም ጦማሪው አቤል ዋበላ ከኢትዮጵያ አየር መንገድ ጋር የገባው ውል መቋጫ አግኝቷል። ሀብታሙ ስዩም ነው ተከታዩን ያጠናቀረው።
የጸረ ሽብር ሕጉ ተጠቅሶ ለአንድ ዓመት ከአምስት ወር በእስር የከረመው ጦማሪ አቤል ዋበላ በተፈታ ማግስት ሌላ የፍርድ ቤት ሙግት ነበረበት። ሙግቱ ደግሞ የወትሮ ቀጣሪው ከነበረው አውሮፕላኖችን ይጠግንለት ዘንድ ከቀጠረው የኢትዮጵያ አየር መንገድ አስተዳደር ጋር ነው። አቤልን ወክለው የተሟገቱት ጠበቃ አመሀ መኮንን
በነጻ ተሰናብቷል በወንጀል ክሱ። ይሄ ሆኖ እያለ ግን ቀድሞ ይሰራበት የነበረው የኢትዮጵያ አየር መንገድ በመታሰሩ ምክንያት ከስራ መቅረቱን መነሻ አድርጎ ስራ ውሉን አቋርጫለሁ ብሎ ነበረ። በእኛ በኩል ደግሞ ያው የስራ ውሉ ወይም በስራ ገበታ ላይ ሊገኝ ያልቻለው ከሱ አቅም በላይ በሆነ ምክንያት ስለሆነ የስራ ውሉ ሊቋረጥ አይገባም፣ ወደ ስራ ሊመለስ ይገባል የሚል ጥያቄ አቅርቧል ለመስሪያ ቤቱ። ኢትዮጵያ አየር መንገድ ግን መሟገት ነው የመረጠው። ይሄ ብቻ አይደለም፣ እንደውም በሌላ መዝገብ ደግሞ አቤል ዋበላ አየር መንገዱ ለሰጠው ስልጠና ያወጣውን ወጪ ሊከፍል ይገባል ሁሉ ብሎ ሌላ የፍትሐ ብሔር ክስ መስርቶ ነበረ። ተከራክረን እሱኛው ክስ ቀደም ሲል እንዲታገድ ወይም እንዲቋረጥ ተደርጎ ነበረ። የእነሱ ክርክር የአሰሪና ሰራተኛ ሕግ አዋጅ ቁጥር 377/1996 አንቀጽ 27(1)(1) ላይ የተመለከተውን በ27(1) በእና ተ ላይ የተመለከተውን የህብረት ስምምነት መሰረት አድርገው ነው የሚከራከሩት።
በመጀመሪያ ደረጃ ፍርድ ቤት የተጀመረው ክርክር በሶስተኛ አመቱ ዛሬ በፌዴራል ጠቅላይ ፍርድ ቤት ሁለተኛ ሰበር ሰሚ ችሎት በመዝገብ ቁጥር 16/97/10 በኩል መቋጫ አግኝተዋል።
ከስራ የማሰናበቱ እርምጃ ህገወጥ ስለሆነ አንደኛው ወደ ስራ ይመለስ ወይም ይሄ የማይቻልበት ሁኔታ ካለ ደግሞ በህጉ ላይ አንድ ሰራተኛ ያለማስጠንቀቂያ ከህግ ውጭ ከስራ ሲሰናበት ሊፈጸሙበት የሚገቡ ክፍያዎች አሉ። አንደኛ ካሳ ነው። ሁለተኛ ያለማስጠንቀቂያ በመሰናበቱ ለማስጠንቀቂያ ሊከፈል የሚገባ ክፍያ አለ። ሶስት አራት አይነት ክፍያዎች አሉ። እነዚህ ክፍያዎችን እንዲከፈሉት ነው የጠየቅነው። አሁንም እንግዲህ መጨረሻ ላይ የተወሰነው ይኸው ነው።
ጦማሪ አቤል ዋበላ የዛሬው ውሳኔ ድካሜን የቋጨ የአቋሜን ትክክለኝነት ያረጋገጠ ነው ብሎ ያስባል።
ረጅም ጊዜ የወሰደ መንፈስን የሚያደክም ነገር ስለነበር ትንሽ እፎይታ ተሰምቶኛል። በተለይ ብዙ ሰዎች ከአየር መንገድ ጋር የነበረኝ ክርክር ብዙ ሰው ስለሚያውቀው ባለፍኩ ባገደምኩ ቁጥር የሚያገኙ ሰዎች እንዴት ሆነ እያሉ ጠይቁኝ ነበር እና አሸነፍኩ ብዬ ለሰዎች መናገር መቻሌ ትንሽ እፎይታ ተሰምቶኛል። አጠቃላይ ግን ያው የፍትህ ማግኘቱም ራሱ ልክ አይደለም ያልከው ነገር ልክ አለመሆኑ በፍርድ ቤት ሲረጋገጥ የሚሰማ ደስታም አለ።
ምን ያክል ካሳ ይከፈለው ተባለ? በዚህ አጋጣሚ ደግሞ ከተፈረደልኝ በሬ አረጄ ከሰዎች ጋር ደስታዬን እገልጻለሁ ብለህ ነበር። ያስ ይሆናል።
መጠኑን አላገኘሁትም። ፍርድ ውሳኔውን ጠይቄ ነበረ ለማግኘት። ነገር ግን ምክትል ፕሬዚዳንት የጠቅላይ ፍርድ ቤት አልፈረሙበትም። እሳቸው ከፈረሙ በኋላ ነው የሚደርስ ስለተባለ ኤግዛክት አማውንቱን አላወቅኩም። ግን ያው ከተወሰኑ ወዳጆች ጋር የሐረር ሰንጋም ባይሆን ሴሌብሬት ማድረግ እፈልጋለሁ እና ትንሽ መለስተኛ ነገር ቤቴ ይኖረኛል ብዬ አስባለሁ።
ከዚህ ቀደም በጸረ ሽብር ሕግ እንዲሁም ደግሞ በተመሳሳይ ሕጎች እንዲህ ተከሰው ፍርድ ቤት የቀረቡ ሰዎች ተመልሰው ደግሞ ሌሎች የመብት ጥያቄዎችን ሲጠይቁ ለእነሱ ይፈረዳል ብሎ ማሰብ የሚከብድ ነበረ። ምናልባት እንደዚህ ያለው ውሳኔ ነገሮችን እየቀየረ ነው ብለህ ታስባለህ? አዲስ የፍትህ መንፈስ እየተፈጠረ ነው ልንል እንችላለን?
እንደዛ ማለት እንኳን የሚከብድ ይመስለኛል። በተለይ የኔ ጉዳይ በጣም ሀይ ፕሮፋይል ነበር። በኋላ አይምሮ የሆነ ሰው በቀላሉ የሚፈታው ነገር ነው እና የኔ ጉዳይ ብዙም ማሳያ ይሆናል ብዬ አላስብም። በጥቅል ግን ያው የፍርድ ቤቶች አካባቢ ያሉትን የሪፎርም ስራዎችን አያለው። በተለይ አሁን ሪፕሬሲቭ የሆኑትን ህጎች አሜንድ የማድረግ ስራዎች በጣም በጥሩ ሁኔታ እየተሰሩ ነው። ያ በጣም ለሀገራችን ትልቅ ሰክሰስ ነው ብዬ አምናለሁ። ከዛ በተረፈ ግን ያው ባለሙያዎቹ ስቲል አሁንም የፍርድ ቤቱ የሪፎርም ሂደት በደንብ እየተመራ አይደለም የሚል ዝርምታ ያሰማሉ። እኔም አሁን እንደዚህ ለራሴን ጉዳይ እንደዚህ ስመላለስ ሳይ መንፈሱ ራሱ የመለወጥ ባህሪ የለውም። በተወሰነ መልኩ ሰው አልተለወጠም፣ ወርክ ፕሮሰሱ አልተለወጠም። ያው የተለመደው አካሄድ ነው ያለው እና ያንን መገልበጥ ያስፈልጋል ይመስለኛል። ብዙ ነገሮች እንኳን ባይለወጡ በፊት ማዕከላዊ በተመረመርክበት ቅጽ አሁንም ቃለ መሰጥ ከሆነ ችግር አለ ማለት ነው። አሰራሩን መቀየር፣ የሰዎቹን ሜንታሊቲ መቀየር እሱ በጣም አልሰራበትም ብዬ አስባለሁ ነው። እሱን መቀየር እና ማስተካከል ገና ብዙ የቤት ስራ የሚኖርብን ይመስለኛል።
ከዚህ ቀደም ዞን 9 ተብለው ይጠሩ ከነበሩ ጦማሪያን ጋር አብራ ታስራ የነበረችው ጋዜጠኛ ኤዶም ካሳይ በእስር በነበርኩበት ወቅት ካለ ሕግ አግባብ ከስራ አሰናብቶኛል ብላ ፍርድ ቤት ያቆመችው ፕላን ኢንተርናሽናል የተባለ ድርጅት የካሳና ቅጣት ክፍያዎችን እንዲፈጽም በተመሳሳይ እንደተወሰነበት ጠበቃ መሐ መኮንን አስታውሰውኛል።
የመጽሔቱን ዘገባዎች አጠናቀቅን። አድማጮች፣ እዚህ ግድም እንደ ወትሮው ሙዚቃ የምናሰማበት ቦታ ጋር ደርሰናል። ታዲያ ዛሬ ቆንጂት በመደበኛ ሙዚቃችን ምትክ አርብ ምሽት ዘና የሚያደርግ ሙዚቃ ይመረጣል። ምክንያታዊ የሆነ ዜማ ልናሰማ ነው።
አዎ፣ ያረፈ አንድ አሜሪካዊ ድምፃዊን ነው ልትመርጥ ያሰብኩ ይመስለኛል።
ልክ ነው ቆንጂ።
ድምፅ የራሴ ምን ሆኖ እንደ
ከእሱ ድምፅ በኋላ እንሞክረዋለን። ያንችን ድምፅ ሙዚቀኛው ተወዳጅ ሙዚቀኛ የፒያኖ ተጫዋችና የሙዚቃ ቀማሪው ዶክተር ጆን በሚል የሙዚቃ ስሙ የሚታወቅ በእውነተኛ ስሙ ማልኮም ጆን ይባላል። የ77 ዓመቱ ሙዚቀኛ ትላንትና ዕለት ነው ከዚህ ዓለም በሞት የተለየው። በበርካታ የሙዚቃ ስራዎቹ ይታወቃል። የ77 ዓመቱ ሙዚቀኛ ታዲያ በልብ ድካም ነው በትላንትና ዕለት ከዚህ ዓለም በሞት የተለየው። እስኪ ከሙዚቃው አንዱን እንስማለን። I'm gonna set your tail on fire, y'all. Yeah. በመድረክ ስሙ ዶክተር ጃን አሜሪካዊው ሙዚቀኛ ድምጻዊ ማልከም ጃ ሬበናክ የብሉዝ የፖፕ የጃዝ የቡጊውጊና የሮክ ኤንድ ሮል ሙዚቃዎችን በመጫወት ይታወቃል። ለመታሰቢያው የተመረጠውን ዜማ ነበር የሰማችሁት አድማጮች። አሁን ወደ ሁለተኛው አጋማሽ እንዘልቃለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ32 መሆኑን ያመለክታል። የሰዓቱን የዓለም ዜና ባጫጭሩ ከቆንጅት ታየ።
በዛሬ ዕለት ካርቱም የገቡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከሱዳን ወታደራዊ የሽግግር ሸንጎ መሪ ከሌተና ጀነራል አብዱልፋታህ አልቡርሃን ጋር ተወያይተዋል። በካርቱም ለውጥ ከመጣበት ከሁለት ወራት በፊት አንስቶ ኢትዮጵያና ሱዳን እየተመካከሩ ሲሰሩ መቆየታቸውን ጠቅላይ ሚኒስትር አብይ አህመድ በቅርቡ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ተናግረው እንደነበረ የሚዘነጋ አይደለም። የአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን የዜጎችን ሰላምና ደህንነት ለማስጠበቅ ከአማራ ክልል መንግስት ጋር አብሮ ለመስራት እንደሚፈልግ አስታወቀ። ወንጀል ለመፈጸም ሊውል የነበረ የተባለ ህገወጥ የጦር መሳሪያ በቡራዩ ከተማ በቁጥጥር ስር መዋሉ ተገልጿል። ተጠርጣሪዎችም ከህገወጥ የጦር መሳሪያዎቹ ጋር በቁጥጥር ስር መዋላቸውን የቡራዩ ከተማ የጸጥታና የአስተዳደር ጽህፈት ቤት ለአሜሪካ ድምጽ ገልጿል። የደብረ ብርሃን ዩኒቨርሲቲ ብጥብጥ እንዲነሳ በማድረግ የተቋሙ የመማር ማስተማር ሂደት እንዲደናቀፍ አድርገዋል ባላቸው 58 ተማሪዎች ላይ ውሳኔ አሳለፈ። ጋዜጠኛና የመብት ቡድኑ የቀድሞ የህሊና እስረኛ እስክንድር ነጋ ሰናይ የተባለ አዲስ የቴሌቪዥን ጣቢያ ለማቋቋም ያለውን እቅድ አስመልክቶ በዛሬው ዕለት አዲስ አበባ ሂልተን ሆቴል ጋዜጣዊ ጉባኤ ሊሰጥ ሲል በፖሊሶች መከልከሉን አምነስቲ ኢንተርናሽናል አስታወቀ።
አድማጮች አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር እንለፍ። ቶቶ በተሰኘ አስጎብኚ ድርጅት አማካኝነት ኢትዮጵያን ለመጎብኘት ያቀደ የተመሳሳይ ጾታ ፈጻሚዎች ቡድን ወደ አገር ውስጥ እንዳይገባ ተቃውሞ ገጥሞታል። መንግስት ይህን ጉብኝት እንዲከለክልም የተለያዩ የሃይማኖት ቡድኖች እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አካላት ጥሪ አቅርበዋል። መለስካቸው አምሃ ዘገባ አለው።
ከሶስት ቀናት በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን ወሎ ሀገረ ስብከት የቅዱስ ላሊበላ ሰበካ ጉባኤ አስተዳደር ጽሕፈት ቤት ለኢትዮጵያ ባህልና ቱሪዝም ሚኒስትር ጠንከር ያለ ደብዳቤ ጽፏል። ደብዳቤው የግብረ ሰዶማውያን ስብስብ ነው ያለው የጎብኚዎች ቡድን ቢቻል ወደ ሀገር እንዳይገባ፣ ያ ካልሆነ ግን ወደ ቅዱስ ላሊበላ ገዳም ወደ ቤተ ጊዮርጊስ እንዳይመጣ ያስጠነቅቃል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጎንደር ኦርቶዶክስ ተዋሕዶ ክርስቲያኖች ኅብረትም ተመሳሳይ ደብዳቤ ለባህልና ቱሪዝም ሚኒስትር ጽፏል። ከአንድ መቶ በላይ የሆኑ ማኅበራትን ያቀፈው የኢትዮጵያ ኦርቶዶክስ ተዋሕዶ ሰለስቱ ምዕት የመንፈሳዊ ማኅበራት ኅብረትም ተመሳሳይ ውግዘትን ያዘለ መግለጫ አውጥቷል። የኅብረቱን ሰብሳቢ ቀሲስ ሙሉቀን ብርሃኑን በዚህ ጉብኝት ዙሪያ በተሰጠው መግለጫ ቪኦኤ አናግሯቸዋል። ጉብኝቱን ለምን እንደተቃወሙ ያስረዳሉ።
ማንኛውም ሰው ሀገር የመጎብኘት የማየት መብት አለው። ይህኛውን ያወገዝ ነው ወይም የተቃወም ነው ግን በሃይማኖታችን የተወገዘ ወይም ኃጢአት የሆነ የግብረ ሰዶም ተከታዮች ስለሆኑና በሕግ አንቀጽ 629 ላይ ወንጀል ስለሆነ በባህላችንም ነውር ነው። በኢትዮጵያ እንግዲህ ኢትዮጵያ እንደምታውቁት ከ97% በላዩ አማኝ ነው። እስልምናም የካቶሊክም የፕሮቴስታንትም የኦርቶዶክስም ያጠቃላይ ሌሎቹም እምነት ተከታይ ነው። ህዝቡ አብዛኛው ህዝብ አማኝ ህዝብ ነው። ስለዚህ በእምነት ኃጢአት የሆነን ጉዳይ በህግ ወንጀል ሆኖ የተደነገገን ነገርና በባህላችን ደግሞ ነውር የሆነ ነገር የሚተገብሩ የሚያከናውኑ በይፋ አርማቸውን ምልክታቸውን አሳይተው በቡድን እንደሚጎበኙ ሲያሳውቁ ይሄን መቃወም የቤተክርስቲያን ልጅነታችን ግዴታ ስለሆነ ነው መግለጫውን ያወጣ ነው።
መነሻቸው ከዩናይትድ ስቴትስ የሆኑት እነዚህ ጎብኚዎች በኢትዮጵያ ውስጥ የተለያዩ አካላት የተቃውሞና የውግዘት መግለጫዎች ቢሰነዝሩባቸውም እቅዳቸውን ለመለወጥ እንዳልፈለጉ ቀሲስ ሙሉቀን ይናገራሉ።
እንደውም ከዛ እኛ መግለጫ ከሰጠን በኋላም እንደማቆሙ ተናግረዋል እና ይህ ድፍረት ንቀት ጭምር ስለሆነ የአንዲትን ሀገር ሉዓላዊት ሀገር ህግ፣ መብት፣ ህዝብ፣ ባህል ማክበር አለበት። አንድ ሰው እሱ የፈለገውን ነገር የመከተል መብት ይኖረዋል። የዛን ሀገር ህግ ማክበር አለብን፣ ባህል ማክበር አለብን እና ለዛ ነው እኛም የተቃወምናቸው። እነዚህን ከሌላው የሚለያቸው ራሳቸውን አሳውቀው ራሳቸውን ይፋ አድርገው ነው የጠየቁት።
መንግስት ጥያቄያችሁን ውድቅ ቢያደርገው ምላሻችሁ ምን ይሆናል የሚል ጥያቄም ለቀሲስ ሙሉቀን ብርሃኑ ቪኦኤ አንስቶላቸው ነበረ።
ይፈቅዳል ብለን አናምንም። ምክንያቱም የኢትዮጵያ መንግስት አንደኛ ህጉን ነው የሚያስከብር። የመንግስት ትልቁ ስራው ያስቀመጠውን ያወጣውን ህግ ማስከበር ነው። ህጉን ማስከበር የእሱ ድርሻ ነው። ሁለተኛ ከህጉ በተጨማሪ ህዝቡን መስማት አለበት። ህዝቡ የሚፈልገውን በህግ እንኳን ባይከለከል ህዝቡ አልፈልግም ካለ በህዝብ ተመርጦ ወይም ህዝብን እያስተዳደረ ያለ መንግስት ቅድሚያ የሚሰጠው የሌላን ሀገር ዜጋ መብት ወይም የሌላን ሀገር ዜጋ ጉዳይ ሳይሆን የሀገሩን ዜጋ መብት ማስከበር አለበት ወይም ፍላጎት ማሟላት አለበት። ስለዚህ በዚህ ምክንያት መንግስት ይፈቅዳል ብለን አናምንም። ግን ጉዳዩ እየተከታተል መልሰን መደረግ ያለበትን ድጋሚ መግለጫ እንሰጣለን።
የጎብኚዎቹ እቅድ እንደሚያመለክተው ቡድኑ ጉብኝቱን በአዲስ አበባ በቅድስት ስላሴ ካቴድራል፣ አራዳ ጊዮርጊስ፣ ከዚያም ወደ ደቡብ ኢትዮጵያ በመቀጠል ኮንሶን፣ ወደ ሰሜን ተመልሰው የጣና ገዳማትንና የጎንደር አድባራትን ለመጎብኘት እንደሆነ ቀሲስ ሙሉቀን ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በሌላ በኩል የቶቶ አስጎብኚ ድርጅት መስራች ዳን ዌር ድርጅታቸው መቀመጫውን ቺካጎ አድርጎ በ1990 ዓ ም ለተመሳሳይ ጾታ አፍቃሪዎች አገልግሎት ለመስጠት መመስረቱን ገልጸው የጉዞ ዓላማ ቦታውን መጎብኘት ብቻ እንደሆነ ተናግረዋል። በተነሳው ተቃውሞ ምክንያት እቅዳቸውን ይሰርዙ አይሰርዙ እንደሆነ ከአሜሪካ ድምፅ ዘጋቢ ከሳሌም ሶሎሞን ጥያቄ ቀርቦላቸው ነበር።
Just today I was in contact with our embassy staff in Addis Ababa and they said very clearly
ዛሬ አዲስ አበባ ከሚገኙ የአሜሪካ ኤምባሲ ሰራተኞች ጋር ተወያይተን ነበር። ያነጋገረን ኤምባሲ ተወካይ የነገረኝ ኢትዮጵያ ውስጥ በኢንተርኔት ላይ የሚታየው ጥላቻና የጥላቻ ንግግር መሬት ላይ ካለው ጋር ፈጽሞ የተራራቀ መሆኑን ነው። በተጨማሪም ያለኝ እኔ ኢትዮጵያ ከሚገኘው ኤምባሲ ውስጥ መስራት ከጀመርኩ 3 ዓመት ሆኖኛል። በጾታዊ አስተሳሰባቸው ችግር የደረሰባቸው አሜሪካውያን አጋጥሞኝ ያውቁም። የመምጣትና የመቅረት ውሳኔው የእናንተ ቢሆንም ላረጋግጥልኝ የምፈልገው የኔ ሥራ ለእናንተ ጥበቃ መስጠት መሆኑን ነው የሚል ምላሽ አግኝተናል።
የቶቶ አስጎብኚ ድርጅት መስራች ዳን ዌር አያይዘውም ምንም እንኳን የኤምባሲው ምላሽ ይህ ቢሆንም ጉዞውን የሚያደርጉት ሕግ ለመጣስ አስበው ባለመሆኑ ጉዞውን ለማድረግም ሆነ ለመሰረዝ የኢትዮጵያ መንግስት ባለስልጣናት አቋም ምን እንደሆነ ማወቅ አስፈላጊ መሆኑን ተናግረዋል።
ተከታዩ ቅንብር ደግሞ ወዲህ ወደ ዋሽንግተን ይመልሰን ይሆናል። ሕግ ነው ጉዳዩ። ትኩረቱን በሕግ ላይ ወይም በሕግ የበላይነት መከበር ላይ ያደረገ በእንግሊዝኛው አጠራር ወርልድ ጀስቲስ ፕሮጀክት የተሰኘ ተቋም ሕግን በማስከበርና የሕግ የበላይነትን በማክበር ዘርፍ አገራት ያላቸውን ደረጃ ይፋ በማድረግም ይታወቃል። ዝቅተኛ ደረጃን ካገኙ 10 አገሮች መካከል ኢትዮጵያን ይጠቅሳል። ኢትዮጵያ በቅርቡ የአገሪቱን የፍትህ ስርዓት የሚያሻሽሉ የዳኝነት አካሉን ነጻነት የሚጠብቁ እርምጃዎችን በመውሰድ ላይ እንደሆነችም ይፋ አድርጋለች። በዚህ ሂደት ውስጥ ደግሞ በውጭ አገር የሚገኙ የሕግ ባለሙያዎችና ምሁራን የቻሉትን እንዲያበረክቱም የሚያነሳሳ ውይይት ከሰሞኑ እዚህ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ተካሂዷል። ሀብታሙ ስዩም የውይይቱን አንኳር ሀሳቦች ይዞ ተመልሷል።
የሕግ የበላይነት ጠቃሚ መሆኑን ለሕዝባችሁ አስተምሩ። አንዳንዴ ዳኞች ስህተት ሊፈጽሙ፣ ዜጎችም የተሳሳተ ውሳኔ ሊወሰንባቸው ይችላሉ። ሆኖም ሕዝቦች ከመጥፎ ውሳኔና ሶሪያን ከመሆን መካከል አንዱ መምረጥ አለባቸው አሉኝ።
የፌዴራል ጠቅላይ ፍርድ ቤት ውስጥ ፕሬዚዳንት መዓዛ አሸናፊ ናቸው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ከሆኑት ስቴቨን ብራየር ጋር ተገናኝተው በተወያዩበት ወቅት ሹክ ያላቸውን ምክር ለታዳሚዎች ሲያጋሩ የተወሰደ ነው። ወይዘሮ መዓዛ ከዳኛ ስቴቨን ብራየር ጋር በነበራቸው ቆይታ የተማሩት ይህንን ብቻ እንዳልነበር ይናገራሉ። በዩናይትድ ስቴትስ የኢትዮጵያ ኤምባሲ ተገኝተው የኢትዮጵያን የፍትህ ስርዓት ለማሻሻል ምን መደረግ እንዳለበት አብረዋቸው ለመከሩ የሕግ ባለሙያዎችና ምሁራን የኢትዮጵያ ጠቅላይ ፍርድ ቤቶች የሚያስችሏቸው መዝገቦች ከአሜሪካ አቻዎቻቸው ፍርድ ቤቶች ጋር ሲወዳደሩ በእጅጉ ስለ መራራቃቸው ለመረዳት እንደቻሉም አጋርተዋል።
I told him that the Supreme Court is expected to process 14,000 cases in Ethiopia.
ጠቅላይ ፍርድ ቤት 14,000 መዝገቦችን በአመት እንደሚመለከት ነገርኳቸው። ይሄማ ትክክል አይደለም፣ አያዛልቅም አሉኝ። ጠቅላይ ፍርድ ቤቶች ጉዳዮችን መርጠው ብቻ የሚያስችሉበት የዳኝነት ስልጣን ነው ሊኖረው የሚገባው አሉኝ። የአሜሪካ ጠቅላይ ፍርድ ቤት በዚያ የሚያምር ህንጻ ውስጥ በአመት የሚመለከታቸው መዝገቦች 80 ብቻ ናቸው። የሚመለከቷቸውም ሁለት አይነት ጉዳዮች ብቻ ናቸው። የመጀመሪያው አይነት ብሔራዊ ጠቀሜታ ያላቸው ጉዳዮች ናቸው። ንብረት ነክ ወይም ግለሰብ ተኮር ሙግቶችን አይመለከቱም። ሁለተኛ ህገ መንግስታዊ ጥያቄ የሚያስነሳ ጉዳይ መሆን አለበት። ለአብነት አንድ ህግ ከህገ መንግስቱ ጋር የሚጣረስ ከሆነ ጠቅላይ ፍርድ ቤቱ ይመለከተዋል።
ወይዘሮ መዓዛ አሸናፊ በዚህ መድረክ ላይ የሀገሪቱን ፍትህ ስርዓት ለማሻሻል የተጀመሩ ከህግ ማርቀቅ እስከ ህግ ባለሙያዎች ስልጠና ድረስ የሚደርሱ የለውጥ ዘመቻዎችን ለታዳሚዎች አጋርተዋል። አሁንም ቢሆን ግን ፍትህን ለተጠሙ ለማዳረስ እየከለከሏቸው ያሉ ደንቃራዎች እንዳሉ አነሳስተዋል።
ኢትዮጵያ ውስጥ የዳኝነት አካሉ ነጻነት በተለያዩ የፖለቲካ አግባቦች ምክንያት ከሚጠበቅበት በታች ነው። የዳኝነት ተቋማት የቁስ አደረጃጀታቸው ዝቅተኛ ነው፣ የተዘነጉም ናቸው። የከፍተኛ ፍርድ ቤት ዳኞቻችን አንድ ጠባብ ክፍል ለአራት ይጠቀማሉ። ጉዳዮቹን የሚያስችሉባቸው አዳራሾች እጥረት አለ። በፈረቃ ነው የሚጠቀሙት። ህብረተሰቡ በዳኝነት አካሉ ላይ አመኔታ የለውም። ይሄ የሆነው አንዳንዴ በትክክለኛ ምክንያት፣ አንዳንድ ጊዜ ደግሞ ፍርድ ቤቶች ስራቸውን በምን አግባብ እንደሚሰሩ ካለማወቅ፣ ዳኞቻችን ምን እንደሚገጥማቸው የማሳወቅ ክፍተት በመኖሩ ነው።
የአሜሪካ ሕግ ባለሙያዎችና ተማሪዎች ማህበር ተወካይ በጠበቃነትና በዳኝነት የሚሰሩ ትውልደ ኢትዮጵያን ሀሳብና ጥያቄያቸውን ሰንዝረዋል።
ስሜ እንደሳ ክንፈ ባላለሁኝ ኢንተርናሽናል ኦሮሞ ሎየርስ አሶሲሽን ወክዬ ነው የመጣሁት። የመጀመሪያው ጥያቄ የጠየቅኩት በስልጣን ላይ ያለው መንግስት አሁን ፒአርዲኤፍ ነው። ፒአርዲኤፍ ደግሞ ስልጣን ላይ ከዚህ በፊት ሲወጣ ብዙ ነገሮች ፕሮሚስ አድርገዋል እና መጨረሻ ላይ ግን ሁላችንም በምን እንዳለቀ አይተናል። አሁን የሩሊንግ ኮሊሽኑ ፋክሽኑ የፒአርዲኤፍ ፋክሽን ይቀየር እንጂ ስቲል ፒአርዲኤፍ ነው ያለው እና ፕሮሚስ ያደረገው የፍርድ ቤቶችን ነጻነት የሚያረጋግጡ በእርግጠኝነት የሚያሳዩ ምን ሊነግሩን ይችላሉ? ኮንክሪት የሆኑ ፖይንቶች እንዲነግሩን ነው። ሁለተኛው ጥያቄ ከውጭ ሀገር እርዳታ እናገኛለን፣ ማግኘት ጀምረናል ብለውናል ዩኤስኤአይዲን ጨምሮ። ይሄ ግን ከውጭ የሚገኝ እርዳታ የጁዲሻል ኢንዲፔንደንሱን የኢትዮጵያን ጁዲሻሪ ኢንዲፔንደንስ ነጻነቱን ላይ ኢንፍሉዌንስ አይኖረውም ወይ? በአጠቃላይ ውይይቱን አስደስቶኛል። በተለይ ቺፍ ጀስቲስ መዓዛ
አመሰግናለሁ። ስሜ ለሚካኤል አበበ ሳህለ ማርያም ነው። ካናዳ ቶሮንቶ የህግ ባለሙያ ነኝ፣ ወይም ጠበቃ ወይም ነገረ ፈጅ የሚባለው ማለት ነው። ከዚህ በፊት በውጭ ያሉ ጠበቃዎችና አገር ቤት ያሉ ኢትዮጵያውያን በቅርበት እንዳይሰሩ ያደረገው አገር ቤት ያለው መንግስት ከብቃት ማነስም ከፍራቻም ከስጋትም ውጭ ያለው ዳያስፖራውም ደግሞ አብዛኛው ተቃዋሚ ነው ተብሎ ስለሚታሰብ እና መቃወም ደግሞ መብት ሳይሆን የጥላቻ ተደርጎ ስለሚታይ ጭምር ማለት ነው። በዛ ምክንያት መስራት አልቻለም ነበር። አሁን ግን ነሰርሊ አሁን ያለው መንግስት እንደግፋለን ማለት አይደለም፣ ወይም ጥያቄዎች የሉንም ማለት አይደለም፣ ወይም ምንተቻቸው ነገሮች የሉም ማለት አይደለም። ግን በየእምነታችን የምናምነውን አምነን የምናምነውን ይዘን ቀርበን መስራት በምንችልባቸው ሁኔታዎች ላይ መስራት እንደምንችል የሚጠቁሙ ነገሮች አሉ። በተወሰነ መልኩ በሩ ተከፍቷል ማለቴ ነው። ሶ ይሄ ነገር የሚቀጥል ከሆነ ወደፊት ባይቀጥልም በግድ እየገፋንም የምንችለውን ሁሉ ማድረግ የምንችልበት እድል ተፈጥሯል ብዬ ገምታለሁ እኔ በበኩሌ ማለቴ ነው።
በውይይቱ ላይ የተገኙ የህግ ባለሙያዎች ብቻ አልነበሩም። ከተለያዩ ዘርፎች የተውጣጡ በጉዳዩ ላይ ሀሳባቸውን ማሰማት የፈለጉ ምሁራንም በስፍራው ነበሩ። የንግድ አማካሪው አቤል ጋሼ አንዱ ናቸው። አቶ አቤል ኢትዮጵያውያን ፍትህ ወዳድ ህዝቦች መሆናቸውን አንስተው፣ ሆኖም መንግስታት ህጎችን አገዛዛቸውን ለማደላደል እንጂ ህዝብን ለማገልገል አለመጠቀማቸው የብዙ ችግሮች ምንጭ ሆኖ እንደኖረው ያነሳሉ። የአሁኑ የህግ ማሻሻል ሂደት ከታሪክ አስፈላጊውን ቁም ነገር እንዲያካትት ይሻሉ።
1925 በአዲስ መልክ የኢትዮጵያ ህግ በምተቋቋምበት ጊዜ ንጉሱ የህጉን ለስርዓታቸው ማስፋፊያ ወይም ደግሞ የፓወር ማስፋፊያና መቆጣጠሪያ አድርገውት እንደነበረ የተዘገቡ ጽሁፎች አሉ። ዶክተር ባህሩ ዘውዴ ኢትዮጵያ ሂስትሪ በሚለው መጽሐፉ ላይ ይህንን አትቶት እናገኛለን። እና ህዝቡ የህጉ ባለቤት መሆኑ የሚታወቅባቸው ነገሮች ብዙ የጸኑ አልነበሩ። የደርግ መንግስትን በሚመጣበት ጊዜ መሪዎቹ ራሳቸውን ህግና ከህግ በላይ አድርገው የሰውን ህይወት ያሳነሱበት ዘመን ነው የነበረው። ከዚያም ቀጥሎ የመጣው የኢህአዴግ መንግስት በጠቅላይ ሚኒስትር መለስ ዜናዊ ህጉን የራሳቸው የግል ፍላጎት ማስፈጸሚያና ሀገሪቱን አሁን ወዳለችበት አይነት በተለያዩ ብሔረሰቦች መካከል ያለውን አይነት አለመግባባት እስኪፈጠር ድረስ ህጉን የግል ፍልስፍና መፈጸሚያ ነው ያደረጉት። ይህ አይነቱ አካሄድ መቀየር ስላለበት በዚህ ጉዳይ ላይ ደግሞ ህዝቡ እውነተኛ የህግ ባለቤት እውነተኛ የስልጣን ባለቤት መሆኑ ሊመሰክር የሚችልበት ሁኔታ ለመመስረት ሁላችንም በዚህ ጉዳይ የምናደርገው ጥረት አስፈላጊ ነው እላለሁ። ዛሬም በነበረን ውይይት ውስጥ ከቺፍ ጀስቲስ ጋር የነበሩት ውይይቶች፣ ጥያቄዎች በዚህ ደረጃም አንኳር የሆኑ አስተያየቶችም ሲሰጡ ተሰምቷል።
የኢትዮጵያን የፍትህ ስርዓት ለማሻሻል መደረግ በሚገባቸው እርምጃዎች ዙሪያ የሀሳብ መዋጮ በበረከተበት መድረክ ላይ እውን የኢትዮጵያ መንግስት የዳኝነት ነጻነትን ለማስከበር ይፈልጋል? እየተነገረለት ያለውን ሂደት ለቁም ነገር ለማብቃት ሙሉ ፍላጎት አለው ወይ በሚል የሚጠቃለሉ ስጋት ቀመስ ጥያቄዎች መንሸራሸራቸው አልቀረም። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ግን የኢትዮጵያ ፍትህ ስርዓት ተሻሽሎ ማየት የኢትዮጵያ መንግስት ልባዊ ፍላጎት ነው ሲሉ ይሟገታሉ።
እኔ እንግዲህ እስካሁን የተፈጸሙ የለውጥ ሂደቶችን በምናይበት ሰዓት ከልብ መሆኑን በደንብ ያሳያል። አንድም ማለት ሁሉም የፖለቲካ እስረኞች እንዲፈቱ በማድረግ ውጭ ሀገርም ተሰደው የነበሩ አሸባሪ ተብለውም የነበሩ የሞት ፍርድም ይሁን የእድሜ ልክ ስርዓትም ተበይኖባቸው የነበሩ ሁሉ ሳይቀሩ ወደ ሀገር ውስጥ መጥተው በነጻ መንገድ እንዲንቀሳቀሱ ከአገሪቱ ካሉ የመንግስት አካላት ጋር ከጠቅላይ ሚኒስትሩ ጋር ቁጭ ብለው ስለ መጻኢ የዲሞክራሲያዊ ምርጫ ሂደት እስከ መነጋገር የደረሰ አንዳንድ ሚዲያዎች ምን ብለው ነው እየገለጹ ያሉት እንደ ቢቢሲ አይነት ኢትዮጵያ ውስጥ እየመጣ ያለው ለውጥ የቀንና የማታ ያህል ያን ያህል ግልጽ ነው እያሉ ነው። ስለዚህ እንደዚህ የሆነ እያለ ባለበት ሁኔታ እንዲህ አይነት መጠራጠር አላስፈላጊ ነው ምለው። ስለዚህ በተግባር እነሱ ያላቸውን እያዋጡ እነሱም እንዲካተት የሚፈልጉትንም እያደረጉ በተግባርም እየፈተኑ አብሮ ቢጓዙ ጥሩ ነው እላለሁ።
ትኩረቱን በሕግ የበላይነት መከበር ላይ ያደረገው ወርልድ ጀስቲስ ፕሮጀክት የተሰኘው ተቋም ሕግን በማስከበርና የሕግን የበላይነት በማክበር ዘርፍ ሀገራት ያላቸውን ደረጃ ይፋ በማድረግ ይታወቃል። የ126 ሀገራት ደረጃ በተካተተበት የያዝነው የአውሮፓውያን ዓመት ሪፖርት ኢትዮጵያ ከ126 ሀገራት ውስጥ 118ኛ ደረጃ ላይ ተገኝታለች።
ሀብታሙ ስዩምን ለዘገባው እናመሰግናለን። ዝግጅታችን ይቀጥላል። የተከበራችሁ አድማጮች፣ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የፈረንሳዩ ፕሬዚደንት ኢማኑዌል ማክሮን የዲዴይን 75ኛ ዓመት በዓል ለማክበር ትናንት ኖርማንዲ በሚገኘው የአሜሪካ ወታደራዊ መካነ መቃብር በተደረገ ስነ ስርዓት ላይ ተገኝተዋል። ከዚያም ሁለቱ መሪዎች ተነጋግረዋል። ዲዴይ በፈረንሳያ የኖርማንዲ ከተማ የባህር ጠረፍ ላይ ሰፊ ኃይል በማሰለፍ ፈረንሳይን ከናዚ ጀርመን ወረራ ነጻ የተደረገበት ነው። የአውሮፓውያን አቆጣጠር ሰኔ 6 1944 ዓ.ም በናዚ ተይዛ የነበረችውን ፈረንሳይ ነጻ ለማውጣት በተደረገው የህብረቱ ኃይሎች ወረራ 2500 የሚሆኑ የአሜሪካ ወታደሮች ተገለዋል። ብሪታንያ፣ ካናዳና ሌሎች የተባበረው ኃይል ሀገሮችም በዓሉን የሚያከብሩ ስነ ስርዓቶችን አካሂደዋል። በወረራው የወደቁትን ወታደሮችም ማሰባቸውን ሁለቱ መሪዎች ዘጋቢያችን ሄንሪ ሪጅዌል ከኖርማንዲ በላከው ዘገባ ጠቅሷል። አዳነች ፍሳዬ ይዛዋለች። ከ75 ዓመታት በፊት በወረራው የተሳተፉትና በብዙ ሺህ የሚቆጠሩ ጓዶቻቸው ሲያልቁ ያዩት የአሜሪካው ዲዴይ አርበኞች በኦማሃ የባህር ጠረፍ ላይ ከተገኙት ተሳታፊዎች መካከል ነበሩ። ካለቁት መካከል ብዙዎቹ ከባህሩ ጠረፍ ላይ ባለው የዩናይትድ ስቴትስ ወታደራዊ መቃብር ተቀብረዋል። ከተሰበሰበው ህዝብ ቀዳሚ ረድፍ ላይ የተቀመጡት አርበኞች በበዓሉ የተገኘው ህዝብ በተደጋጋሚ እየቆመ አጨብጭቦላቸዋል። መጀመሪያ ላይ የተናገሩት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ናቸው።
We know what we owe to you veterans. Our freedom.
አርበኞች ሆይ የእናንተ የነጻነት ውለታ እንዳለብን እናቃለን። በአገሬ ስም አመሰግናለሁ ልላችሁ እወዳለሁ።
ማክሮን አያይዘውም ሀገሮች ለድልና ለነጻነት ስላሳዩት ትብብር ተናግረዋል።
ለአሜሪክ ቸር ፕሬዚዳንት ትራምፕ
ዘ ዩናይትድ ስቴትስ ኦፍ አሜሪካ
ውድ ፕሬዚዳንት ትራምፕ የዩናይትድ ስቴትስ ታላቅነት ልቆ የሚወጣው ለሌሎች ሀገሮች ነጻነት ስትዋጋ ነው።
ፕሬዚዳንት ትራምፕ በበኩላቸው በጦርነቱ ለተገደሉትና በተለይም ራሰል ፒኬትን ለመሳሰሉት አርበኞች ክብር መስጠቱን ቀጥለዋል። ፒኬት በያዝነው ሳምንት ኦማሃ ቢች ሆነው ለአሜሪካ ድምፅ ሲናገሩ ዲዴይ ያሳደረባቸው ስሜትና የአእምሮ ጠባሳ አብሯቸው መዝለቁን ገልጸዋል። ፕሬዚደንት ትራምፕ ታዲያ ትላንት ስለሳቸው ተናግረዋል።
ራሰል ፒኬት is the last known survivor of the legendary
ከተባለ ዝነኛ ቡድን በሕይወት ያሉት ራሰል ፒኬት ብቻ ናቸው። ዛሬ ታዲያ ብታምኑም ባታምኑም እንደገና ላንድ አፍታ ከጓዶቻቸው ጋር ለመሆን ተመልሰው መጥተዋል።
ፕሬዚደንት ትራምፕ በጋራ ስለተከፈለው መስዋዕትነትም ተናግረዋል።
Our cherished alliance was forged in the heat of battle.
የምንጠብቀውና የምንንከባከበው ጥምረታችን የተመሰረተው በጦርነቱ ወቅት ነው። በጦርነት ተፈትኖም በሰላም ጸጋ ተረጋግቷል። ትስስራችን አይሰበርም።
ጀነራል ድዋይት አይዘንሃወር በዲዴይ ወቅት የተባበረው ኃይል ዋና አዛዥ ነበሩ። ያ ስልጣን በሆነ ወቅት የአውሮፓ ጥምረት ከፍተኛው አዛዥ የሚል ስያሜ ያለው ሲሆን ከፍተኛው አዛዥ ጀነራል ቶድ ዎልተርስ ናቸው። በትራንስ አትላንቲክ የፖለቲካ ውጥረት ቢኖርም ከአውሮፓ ጋር ያለው ጥምረት ጤናማ ነው ብለዋል።
Take a look at what took place on Utah Beach, the cooperation between multiple
በዩታ የባህር ጠረፍ ላይ የሆነውን ይው በተለያዩ አገሮችና በተለያዩ ኃይሎች መካከል ያለው ትብብር የባህር ጠረፉ አሸዋ ላይ ቆም ስትል የህብረቱን ጥንካሬና የህብረቱን መዝለቅ ምን ያህል ጠቃሚ መሆኑን መረዳት ይቻላል።
የአውሮፓ መሪዎች አሜሪካ የከፈለችውን መስዋዕትነት በተደጋጋሚ አሞግሰዋል። ፕሬዚደንት ትራምፕ የትራንስ አትላንቲክ ትብብር ምን ያህል ጠቃሚ መሆኑን እንዲረዱ ጫና ማድረግ ይፈልጋሉ።
Please strong tight.
ቀደም ብለን መታሰቢያውን ያስተዋወቅ ነው። በትላንትና ዕለት ከዚህ ዓለም በሞት የተለየው ዶክተር ጆን በመባል የሚታወቀው የሙዚቃ ቀማሪ የፒያኖ ተጫዋች ዜማ ነው የመረጥንላችሁ። Right place, wrong time. I've been in the right place, but it must have been the wrong time. My head is in a bad place, but it has a good time. I've been running, trying to keep tongue up in my mind. Just got to give myself a good talking to this time. Just need a little brain salad surgery. Got to cue my insecurity. I've been in the wrong place, but it must have been the right time. I've been in the right place, but it must have been the wrong song. I've been in the right vein, but it seems like a wrong on. I've been in the right world, but it seems like a wrong, 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 wrong. See my life shaking with every who I meet. Refried confusion if I'm making it self clear. Wonder which way to go to get on out of here. Cause I've been in the right place, but it must have been the wrong time. And I done said the right thing, but it must have used the wrong line. I took the right road, but it must have took the wrong train. I took the right move, at the wrong time. I went in the right trip, but I made in the wrong call. Head in a good place. Right place, wrong time. ዶክተር ጆን በትላንትና ዕለት ከዚህ ዓለም በሞት የተለየውን የሙዚቃ ቀማሪ ነበር የሰማችሁት አድማጮች። አሁን የማጠቃለያ ዜናውን ከቆንጅት ታየ።
በዛሬው ዕለት ካርቱም የገቡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከሱዳን ወታደራዊ የሽግግር ሸንጎ መሪ ከሌተና ጀኔራል አብዱልፋታ አልቡርሃን ጋር ተወያይተዋል። በካርቱም ለውጥ ከመጣበት ከሁለት ወራት በፊት አንስቶ ኢትዮጵያና ሱዳን እየተመካከሩ ሲሰሩ መቆየታቸውን ጠቅላይ ሚኒስትሩ በቅርቡ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ መግለጻቸው ይታወሳል። የአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን የዜጎችን ሰላምና ደህንነት ለማስጠበቅ ከአማራ ክልል መንግስት ጋር አብሮ ለመስራት እንደሚፈልግ አስታውቋል። ወንጀል ለመፈጸም ሊውል ነበር የተባለ ህገወጥ የጦር መሳሪያ በቡራዩ ከተማ በቁጥጥር ስር መዋሉ ተገልጿል። ተጠርጣሪዎችም ከህገወጥ የጦር መሳሪያዎቹ ጋር በቁጥጥር ስር መዋላቸውን የቡራዩ ከተማ የጸጥታ ጽህፈት ቤት ለአሜሪካ ድምጽ ገልጿል። በደብረ ብርሃን ዩኒቨርሲቲ ብጥብጥ እንዲነሳ በማድረግ የተቋሙ የመማር ማስተማር ሂደት እንዲደናቀፍ አድርገዋል ባላቸው 58 ተማሪዎች ላይ ዩኒቨርሲቲው ውሳኔ አሳልፏል። ጋዜጠኛ እስክንድር ነጋ ሰናይ የተባለ አዲስ የቴሌቪዥን ጣቢያ እንደሚያቋቁም ያለውን እቅድ አስመልክቶ አዲስ አበባ ሂልተን ሆቴል ውስጥ ጋዜጣዊ ጉባኤ ሊሰጥ ሲል በፖሊሶች ተከልክሏል ሲል አምነስቲ ኢንተርናሽናል አስታወቀ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ2 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ።
ያስተናገድናችሁ ቆንጅት ታዬና
አሉላ ከበደ። የትግርኛ ስርጭት ይቀጥላል። ነገ ቀጠሯችሁ ከምሽቱ 3 ሰዓት ላይ ከአማርኛ ዝግጅት ጋር ይሁን። በእኛ በኩል ሰላም፣
ደህና ደሩ። Thank you.